Tchau, Macaco.
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አራጋው ጋር አብረናችሁን ቆያለን።
ሰላም እንደምናመሻችሁ። የዛሬ ህዳር 17 2011 ዓ.ም ምሽት ዝግጅቶቻችንን እናስተዋውቃችሁ።
በትግራይ ክልል በተካሄደው ሰልፍ የተለያዩ ጥያቄዎች ተነሱ።
ህገ መንግስት መከበር አለበት። ኢትዮጵያ የብሔር ብሔረሰቦች ሀገር ናት። አንድ ብሔር ላይ ያደረገ ጥቃት ይቆም ነው። ሌላ ምንም ምክንያት የለውም። ምንም ሌላ ነገርም የለውም።
የሰልፉን ተሳታፊዎች ነበር ያሰማናችሁ። የፌዴራል ፖሊስ አስተያየትም ይዘናል።
በድሬዳዋ ከተማ የተከሰቱ ግጭቶችን የተመለከተ ዘገባም አለን።
ሁለት የሀገር ሽማግሌዎች ይዘናል። ወጣቶችና የከተማ አስተዳደርንም ይዘናል። ወደ ባህር ዳር ተጉዘን የሰላም ውይይቱንም እንቃኛለን።
ሌሎች ዘገባዎችም ይኖሩናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ ተመልሰን መጥተናል። የሜክሲኮና የዩናይትድ ስቴትስ ባለስልጣናት በሰጡት ማሳሰቢያ ድንበር ላይ አመጽ የቀሰቀሱና በኃይል ጥሰው ለመግባት የሞከሩ ፍልሰተኞች ሊከሰሱ ይገባል ማለታቸው ተሰማ። ፍልሰተኞቹ ኃይል ለመጠቀም በመሞከራቸው የድንበር ጠባቂዎች አስለቃሽ ጋዝ መጠቀማቸውም ታውቋል። የዩናይትድ ስቴትስ ሀገር ደህንነት ሚኒስትር ክሪስቲን ኒልሰን እንዲሁም የድንበር ጥቃትና ቁጥጥር ቢሮ እንዳስታወቁት ድንጋይ የሚወረውሩ ፍልሰተኞች አደጋ እንዳያስከትሉ ስጋት በመፈጠሩ ነው አስለቃሽ ጋዝ መጠቀም ያስፈለገው። የሜክሲኮ ሀገር ውስጥ ሚኒስቴር በሰጠው መግለጫ በህገ ወጥ መንገድ ድንበር ሊያቋርጡ የሞከሩ ወደ 500 ያህል ሰዎችን ባለስልጣናት በቁጥጥር ስር ማዋላቸውም አመልክተዋል። በሌላ ዜና ሶማሊያ ውስጥ ነውጠኞች ዛሬ ሰኞ ባካሄዷቸው ሁለት የተለያዩ ጥቃቶች ቢያንስ 22 ሰዎች መግደላቸውን የአይን ምስክሮችና ባለስልጣናት አስታወቁ። የአልሻባብ ነውጠኞች በማዕከላዊዋ የሶማሊያ ጋልካዮ ከተማ ውስጥ በሚገኘው በአንድ አወዛጋቢ የሃይማኖት መሪ ቅጥር ግቢ ባካሄዱት የመጀመሪያው ጥቃት የሃይማኖት መሪውንና 10 ሰዎች ተገድለዋል። የአይን ምስክሮች በተናገሩት ቃል አንዲት ቦምብ የተጠመደባት መኪና የሃይማኖት መሪውን ግቢ ጥሳ እንደገባች ነውጠኞቹ ግቢውን መውረራቸው ታውቋል። ጥቃቱ የተካሄደበት ግቢ የሱፊ ሃይማኖት መሪው ሻኬህ አብዱልዊል አሊ ኤልሚ መኖሪያ እንደሆነም ታውቋል። በመጨረሻም የኡጋንዳ ጥልቅ ዋናተኞች ከቪክቶሪያ ሐይቅ ውስጥ የ31 ሰዎች አስክሬን ማውጣታቸው ተገለጸ። ሰዎቹ የሞቱት ፓርቲ ከሄዱባት የነበረች ጀልባቸው ሐይቁ ውስጥ በመስጠሟ መሆኑም ታውቋል። የሟቾቹ ቁጥር ከፍ ሊልም እንደሚችል የተገለጸ ሲሆን አደጋው ግን በኡጋንዳ ታሪክ ከፍተኛው እንደሆነ ነው የተነገረው። ጀልባዋ ባለፈው ቅዳሜ ስትሰጥም ውስጧ ከ100 በላይ ሰዎች የነበሩ ሲሆን ይህም መያዝ ከሚገባት ቁጥር በላይ እንደሆነ ተገልጧል። አደጋው የደረሰበት ኮኖ አካባቢን የሚወክሉት የህግ ባለሙያ ጆንሰን ሙያኒ እንዲህ አይነቶቹ ጀልባዎች ከ50 በላይ ሰዎች መጫን እንዳይችሉ ተናግረዋል። ለአድማጮቻችን ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ መጀመሪያው ዘገባችን እናልፋለን። በትግራይ ክልል ደቡባዊ፣ ማዕከላዊና ምዕራባዊ ዞኖች በሚገኙ የተለያዩ ከተሞች በተካሄዱ ሰልፎች ላይ የህግ የበላይነት ይከበር፣ ፍትህ በሁሉም አካባቢ ይንገስ፣ ተጠርጣሪዎች በፍርድ ቤት እንጂ በሌሎች አካላት መዳኘት የለባቸውም የሚሉና ሌሎች ጥያቄዎችን የያዙ መፈክሮች ተሰምተውበታል። ሙልጌታ አጽባሀ ከመቀሌ ተከታዩን ሪፖርት ልኮልናል።
ሌላኛው ለዚህ የሚያደናቅፍ ኃይል እንደማይኖር ግልጽ የሚያደርጉበት መድረክ ነበር የዛሬውን መድረክ። ህብረተሰቡ እንዲሸበር፣ አሳቡ እንዳይገልጽ፣ ወደ ሰልፍ እንዳይመጣ የተለያየ የሽብር እንቅስቃሴ የሚያደርጉ ኃይሎች ትላንት ወደ 3 ሰዓት አካባቢ ገደማ 3 ቦምብ ጥለዋል። ይሁንና ህብረተሰቡም ይህን የጸጥታ ኃይል ጋር በመተባበር 3 ልጆች በቁጥጥር ስር እንዲውሉም ተደርጓል።
አቶ ሀፍቶም በፍንዳታው የተጠረጠሩ ሰዎች በቁጥጥር ስር መዋላቸው ጨምረው ገልጿል። ሰልፉ በሰላም መጠናቀቁ ማረጋግጧል። በማዕከላዊ ዞን በአብይ አድና አክሱም ከተማ የተካሄደው ሰልፍ ሰላማዊ እንደነበር አስተያየታቸው ለቪኦኤ የሰጡ ነዋሪዎች ተናግረዋል። በአሁኑ ወቅት በአገሪቱ የህግ በላይነት ለማክበር ተብሎ እየተወሰደ ያለው እርምጃ በአንድ ብሔር ላይ ብቻ የሚደረግ ፖለቲካዊ ጥቃት ነው ብለው እንደሚያምኑ ገልጿል። ሰልፈኞቹ ህግ ለማስከበር እየተፈጸመ ያለው አካሄድ የትግራይ ህዝብ ለማንበርከክ የሚደረግ ሴራ ነው ብለውታል። ይህንም ደግሞ እንደማይቀበሉት ገልጿል።
ህገ መንግስት መከበር አለበት። ኢትዮጵያ የብሔር ብሔረሰቦች ሀገር ናት። አንድ ብሔር ላይ ያደረገ ጥቃት ይቁም ነው። ሌላ ምንም ምክንያት የለውም። ምንም ሌላ ነገርም የለውም። ህገ መንግስትን የሰጠ መብት ነው ይከበር እያልን ያለ ነው። ብሔር ብሔረሰቦች ይከበሩ ሲሉ እኮ ማለት ነው ሌላ የሌላ ብሔሮችን እናክብር ነው እየተባለ ያለው እንጂ ለማንም የሚያንቋሽሽ አንድ ነገርም አላየሁም እስካሁን ድረስ። የሚገርመ ነገር
የነበረው መሪ ሀሳብ ፍትህ በሁሉም ይንገስ፣ ህገ መንግስት ይከበር በሚል መሪ ሀሳብ እና በህግ በላይነት የትግራይ ህዝብ ለማንበርከክ የሚደረግ ሴራ አንቀበለውም፣ ተጠርጣሪ ፍርድ ነው እንጂ በሌላ አይዳኝም፣ የውጭ ሀይሎች እጅ አስገቢነት ይቁም፣ መንግስታችን ባወጣው መግለጫ በጽናት እንደግፋለን በሚሉ መሪ ሀሳቦችና መፈክሮች ህብረተሰቡ የሚፈለገው መልእክት አስተላልፈው ነው በሰላም የተመለሰው።
በተለያዩ አካባቢዎች እየተፈጸመ ነው ያሉት ብሔር መሰረት ያደረገ ጥቃትና ማፈናቀል እንዲቆም ጠይቋል። በምዕራባዊና ደቡባዊ ትግራይ ዞኖች በተካሄዱ ሰልፎች ደግሞ በማንነት ጥያቄ ስም የሚቀርብ ጥያቄ እኛን አይወክልም የሚል መፈክር ተሰምቷል። በሑመራ ከተማ በነበረው ሰልፍ ተሳታፊ ከነበሩ ደግሞ
በተለይ ከአማራ ክልል የሚመጡ ተፈናቃዮች እጅግ በጣም በርከት ያሉ ናቸው። ከሮ ቆፍረው ያፈሩትን ንብረት ሀብት ልብሳቸው እንኳን ሳይዙ በሰላም ጊዜ እንደዚህ መዘረፍ በጣም በህዝብ ያስቆጣ ነበር ማለት ይቻላል። አሁን የሚደረግ ያለው የሰፋው መብትና ከአካባቢ ሲያሳሰብ የነበራቸው የሚደረግ የማጣራት ስራ ገኒያታት እንዳይታሰሩ የሚል አቋም የለንም፣ ግን መታሰር ካለባቸው ብሔር ተኮር መሆን የለበትም። ፍትህ ለሁሉም የሚል ነው። ፍትህ ለሁሉም መዳሰስ አለበት። በተለይ በትግራይ የአንድነት አጋራ ነው የሚል ቁጣ በተሞላበት ሰላማዊ ሰልፍ ነው ዛሬ በሑመራ ከተማ ያለው ማለት ነው። ህዝቡ ጥያቄ አቅርባለሁ ብሎ በተሰለፈ መሰረት ከዛ አሁን ሽግል አላማ እንዳልነበረው እና ሌላም ራብሻ እንዳልነበረ ለጸጥታም ስጋት እንዳልነበረ ያው ሰላም በሆነ መንገድ አሁን በአሁን ሰዓት እየተጠናቀቀ ነው ያለው። ስለዚህ ለሚመለከተው አካል ጥያቄውን አቅርበዋል።
ሰልፎቹ በተካሄዱ አካባቢዎች አስተያየታቸውን የሰጡኝ ነዋሪዎች ሰልፎቹ በህዝብ አደረጃጀት ማህበራት የተዘጋጁ መሆናቸውን ነው የገለጹት። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም።
ከዚሁ ከሙስና ጋር በተያያዘ የተጠረጠሩ የሜቴክ አመራሮች እንደዚሁም በሰብአዊ መብት ጥሰት የተከሰሱ የብሔራዊ መረጃ ደህንነት አገልግሎት ኃላፊዎች መታሰር ጋር በተያያዘ የህግ አግባብን የጣሰና አንድ ዘር ላይ ያነጣጠረ ጥቃት ነው የሚሉ የትግራይ ተቃዋሚዎች ድምጽ ቀደም ሲል ተደምጧል። የትግራይ ክልል ምክትል ርዕሰ መስተዳድር ዳይሬክተር ዶክተር ደብረ ጽዮን ገብረ ሚካኤል የተወሰደው እርምጃ ከህግ የበላይነት ውጪ ነው፣ ፖለቲካዊ መልክ ይዟል ሲሉ ህዳር 10/2011 ዓ.ም ጋዜጣዊ መግለጫ መስጠታቸው የሚታወስ ሲሆን ቅዳሜ ዕለት ለተቃውሞ የወጣው የትግራይ ህዝብ የእርሳቸው መግለጫ እንደሚደግፍ ቀደም ሲል ተሰምቷል፣ በመፈክርም ገልጸዋል። በዚህ ጉዳይ ላይ ባለፈው አርብ ለጋዜጠኞች መልስ የሰጡት የፌዴራል ጠቅላይ አቃቤ ህግ የኮሚኒኬሽን ዳይሬክተር አቶ ዝናቡ ተኑ የሚከተለውን ምላሽ ሰጥተዋል።
አሁን እየተወሰዱ ያሉት ስፔሻሊ የሜቴክንና የመረጃ ብሔራዊ ደህንነት አካባቢ ላይ የተጀመረው ስራ የትኛውም የፖለቲካ እንድምታ የለው፣ የትኛውም ብሔር ግለሰብ ታርጌት አይደለም፣ የትኛውም ክልል ጎሳ ወዘተ መሳሰሉ ታርጌት አይደለም። ስለዚህ እኛ የሰራ ነው ወንጀልና ወንጀል ነክ ሆኖ በወንጀል ድርጊት የሚጠረጠሩ አካላት በሙሉ በህግ መጠየቅ መቻል አላቸው። ስለዚህ አይ አንጠይቅም ከተባለ አይሰራም። የሀገር በህግ መተዳደር አለበት። ሰው እየዘረፈ መኖር አለበትም። ዜጋ እኮ በነፃነት መንቀሳቀስ አለበት። ዜጋ ሰብአዊ መብቱ እየተረገጠ እንዴት አድርገን ቁጭ እንላለን? ስለዚህ እየተሰራ ያለው የትኛውም የፖለቲካ እንድምታ የለውም የሚል በደንብ ሁሉም ሰው ሊገነዘበው ይገባል። ዝም ዛም የምነሳ ጉዳይ አይደለም። የትግራይ ብሔራዊ ክልላዊ መንግስት ክቡር ፕሬዚዳንት የተናገሩት ነገር እሳቸው እንደተናገሩት ሆኖ የእሳቸው ጉዳይ እሳቸው ሀሳብ ስለሆነ ማለት ነው በእሱ ላይ ምንም አይነት አስተያየት መስጠት አልችልም። ነገር ግን እኛ እያደረግነው ያለነው ጉዳዮች ህግን እና ህግን ብቻ መሰረት አደረገ የትኛውም የፖለቲካ ውግንና ነጻ የሆነ ነው። አንድ ወንድመዚያ እንደተናገረው አብዛኛዎቹ እኮ ከስራት ከተባለ ፖለቲካ አሁን ያለው የፖለቲካ ፓርቲ አባላት ናቸው። ታዳው ግንና ቆነ እኮ እነሱን ነው እነሱ መተው ነበርበት። ወንጀል ግን ያን አይደለም ሊያደርገም ይችላል። ወንጀል ያን ሊያደርገም ይችላል አይደለም። ከሁሉም አካል በዚህኛው የተሳተፉ የተጠረጠሩ አካላት ተጠያቂ እንደሆኑ ሁሉም ሰው ቢያቆጥሩ ነው የምን ነገር ነው አለን።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። ከሁሉም ክልሎች የተውጣጡ ሰላምን ለመስበክ በራሳቸው ፈቃድ የተሰባሰቡ የሰላም እናቶች ሰሞኑን በባህር ዳር ከተማ በመገኘት ለአዲስ አበባና ለባህር ዳር ከተማ ወጣቶች ስለ ሰላም ሰብከዋል። የሰላም እናቶች በመድረኩ ባስተላለፉት መልእክት በሰላም እጦት የመጀመሪያ ተጎጂዎች እናቶች ናቸው ካሉ በኋላ የወለድነውን ሰላም ልንንከባከበው ይገባል፣ ለዚህም ሁሉም ኢትዮጵያውያን የበኩላቸውን ድርሻ ሊወጡ ይገባል ብለዋል። አስቴር ምስጋናው ተጨማሪ ዘገባ አላት።
ከሶስት ቀናት በፊት ነበር ቁጥራቸው ወደ 400 የሚጠጉ የአዲስ አበባ ከተማ ወጣቶች ወደ ባህር ዳር ከተማ የመጡት። አላማቸው ደግሞ በጣና ሐይቅ ላይ የተከሰተውን የእንቦጭ አረም ማስወገድ ቢሆንም ውስጡ ግን ሌላ ምስጢር ነበረው። ፍቅር፣ አንድነት፣ ወንድማማችነትን መገንባት። ይህ ደግሞ በክልሉ ምክር ቤት አዳራሽ የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ኢንጂነር ታከለ ኡማ ከፍ ብሎ ተደምጧል። ምክትል ከንቲባው ለእንቦጭ አረም ማስወገጃ የ10 ሚሊዮን ብር በከተማ አስተዳደሩ ስም ካበረከቱ በኋላ የተናገሩት ነገር የሁሉን ተሳታፊ ቀልብ የሳበና በፉጨትና በጭብጨባ የታጀበ ነበር። እንዲህ ሲሉ ጀመሩ ኢንጂነሩ። በአማራና በኦሮሞ ሕዝብ ላይ ለዘመናት የተዘራውን የጥላቻ ግንብ ለመናድ ከአንድ ዓመት በፊት ጣና ኬኛ ብለን ተነሳን። አንድነትና ፍቅርን ለመስበክ ሀ ብለን ጀመርናሉ።
እኛ የመጣነው አባቶቻችን ከዘመናት በፊት ያስቀመጡትን ሐውልት፣ የአንድነት ሐውልት፣ የኢትዮጵያዊነት ሐውልት እሱን ብናጸና ጣናን ኬንያ ብሎ ወጣቶቹ ሲመጡ ጣናን ብቻ አልነበረም ያዳኑት፣ እንቦጭን ብቻ አይደለም የለቀሉት። በአማራና በኦሮሞ ህዝብ መካከል የነበረውን ቁርሾ እንደ ህዝብ አይኖርም እንደ ህዝብ አይኖርም። በአንዳንድ ሰዎች ምክንያት ይህንን ታላላቅ ህዝብ ግንኙነት በሚጠላ ሰዎች ምክንያት የተፈጠረውን ቁርሾ ነቅሎ ነው የተመለሱ።
ቀጠሉ ኢንጂነሩ። ኢትዮጵያዊነት ሱስ ነው ብለው የሰበኩት አቶ ለማ መገርሳ እዚህ አዳራሽ ውስጥ እንደሆነ አስታውሳለሁ ካሉ በኋላ እኔም ኢትዮጵያዊነትን እሰብካለሁ።
ያ ሱስ ነው ሁላችንም እንዳንተኛ እንዳንቀመጥ እንዲም ዞር ያደረገ። ስለዚህ ዛሬ ስንገናኝ ያንን አደራ እንደ ስንቅ ይዘን ወደፊት ለመራመድ መነሻችን ባህር ዳር ይሁን ቅሉ ኢትዮጵያን እናዳርሳታለን። ከዛም አልፈው አባቶቻችን በራሳቸው ደም የገነቧትን አፍሪካ ተሻግረን እናያታለን። የኢትዮጵያ የአፍሪካ የሁላችን ከተማ ዋና ከተማ የሆነችው አዲስ አበባ ኢትዮጵያን ማየት የሚፈልግ ሰው ካለ አዲስ አበባ ይምጣ። ይሄ ውብ የአምላክ እጅ ስራ የሆነ ከተማ፣ የኢትዮጵያውያን መኖሪያ የሆነ ከተማ ማንም እንደፈለገው እንደ ራሱ አስቤዛ ሊጫወት ሊያሾረው ስለማይችል።
የኢንጂነሩ ማጠቃለያ የሆነው ንግግር ደግሞ በማህበራዊ ሚዲያ ውስጥ ራሳቸውን መሽገው አንድነታችንን ለመናድ ለሚጥሩ ኃይሎች ወጣቶች እጅ መስጠት የለባቸውም የሚል መልእክት በማስተላለፍ ነበር።
የፖለቲካ ቁማሩን በሚገባ ልናቅ ይገባናል። በዩኒቨርሲቲዎች ያለው አሁን ወንድምን ከወንድም ጋር የሚያጣላ በመሃል ግን የፖለቲካ ትርፍ ለማግኘት አሁን በጀመርነው ልክ የፖለቲካ ንግዱን ትርፋማ እንዳይሆን ገበያውን ማጥበብ ብንችል ደግሞ ማጥፋት ገበያው ሶሻል ሚዲያ ላይ ነው ያለ። እኛ ተባብረን ገበያውን ትርፋማ እንዳይሆን ካላደረግን ወንድምን ከወንድም ጋር ለማጣላት የተዘጋጁ የኢትዮጵያ ጠላቶች ግን አሉ። ይህንን የማንክደው ሀቅ ነው። ከውስጥም ከውጭ ባህር ዳር ልጆች፣ የአዲስ አበባ ልጆች፣ የኢትዮጵያ ወጣቶች በዚህ ነገር ላይ ልንነቃ ይገባል። አንድነታችንን እንጠብቅ፣ ኢትዮጵያዊነታችንን እንጠብቅ። የምንጠብቀው እኛ ወጣቶች ነን።
የአማራ ዲሞክራሲያዊ ፓርቲ አዴፓ የማዕከላዊ ኮሚቴ ጽህፈት ቤት ኃላፊ አቶ ምግባሩ ከበደ የጥላቻ አምቦጭ እየተነቀለ የመለያየት ግንብ እየፈረሰ አንድነታችን እየጠነከረ ይሄዳል በማለት ለተደረገላቸው ድጋፍ አመስግነዋል። ከውይይቱ በኋላ ያነጋገርናቸው አንዳንድ ወጣቶች የሰጡት አስተያየት ከመከተል ከንቲባው ተከለ ኡማ መልእክት ብዙ ቁም ነገር ማስቀረት እንደቻሉ ይናገራሉ።
ስሜ ይርነቃቸው አሸናፊያችን ይባላል። ብሩ ከንቲባችን ኢንጂነር ተከለ ኡማ ከተናገሩት ነገሮች ላይ ስሜት ሚነኩ ብዙ ነገሮች ተናግሯል። አዲስ አበባችን የሁሉም ኢትዮጵያዊ መኖሪያ ነች። አዲስ አበባ ላይ ሁሉም ኢትዮጵያዊ መጥቶ ሁሉም ኢትዮጵያዊ በአንድነት የሚኖርባት ከተማ እንደመሆኗ መጠን የሁሉም ኢትዮጵያ ላይ ያሉ ወጣቶችን እኛ የአዲስ አበባ ወጣቶች አንድ ላይ በመምከርና በመመካከል ትልቋን ኢትዮጵያ መፍጠር እንዳለብን መልእክት አስተላልፈውልናልና ከዚህ በፊትም ብዙ ያስተላልፉልን መልእክት አለ። ክቡር ከንቲባችንን በዚህ አጋጣሚ ላመሰግናቸው እወዳለሁ ይህንን ጠንካራ መልእክት ስላስተላለፉልን።
በመከተል ከንቲባ ተከለ ኡማ የሚመራው ልዑክ ከአዴፓ አመራሮችና ከባህር ዳር ከተማ ወጣቶች የማስተዋሻ ስጦታዎች የተበረከተላቸው ሲሆን የሶስት ቀናት ቆይታቸውን አጠናቀው ዛሬ ተመልሰዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስተርል ለዘገባው እናመሰግናለን። ወደሚቀጥለው ዘገባችን እናልፋለን። በድሬዳዋ ከተማ በወጣቶች መካከል የሚነሳ ተደጋጋሚ ግጭት ለሞትና ንብረት መቃጠል ምክንያት እንደሆነ ነዋሪዎች፣ የአገር ሽማግሌዎች፣ የከተማው አስተዳደርና ፖሊስ ገለጹ። በፖሊስ ሪፖርት መሰረት ባለፈው ሳምንት ውስጥ 2 ሰው ተገድሏል፣ 4 መኖሪያ ቤቶች ተቃጥለዋል። ሁሉም የሚሉት ግጭቱ የሚቀሰቅስና የሚያባብስ አንድ አካል አለ ነው የሚሉት አንድ አካል ለይተው ያልተናገሩ ሲሆን ከተማዋ ቀድሞ ወደነበረችበት ሰላምና አብሮ የመኖር እሴት እንድትመለስ ፍላጎታቸው መሆኑን ሁሉም ይናገራሉ። ጽዮን ግርማ በተከታዩ ዘገባ ትዳስሰዋለች።
በድሬዳዋ ከተማ የተወሰኑ አካባቢዎች ተደጋጋሚ ግጭቶች እየተነሱ እንደሆነ ያነጋገርናቸው በሙሉ ያረጋገጡት ጉዳይ ነው። የሰሞኖቹ ግጭቶች የኦሮሞና የሶማሌ ተወላጆች በሚል በወጣቶች መካከል አልፎ አልፎ የሚከሰቱ እንደሆኑ ነዋሪዎቹ ይገልጻሉ። በአሁኑ ወቅት በከተማው በአጋጣሚ እንኳን 2 የሰፈር ወጣቶች በአንድ ትንሽ ነገር ሳይስማሙ ቀርተው ቢጣሉ ጉዳዩ የብሔር መልክ እንዲይዝ እንደሚደረግ ይናገራሉ። በከተማው መልካ ጀብዱ፣ ገንደ ኮሚሽን፣ ገንደ ገመቹ፣ መጋላ ጨብጡና አንዳንድ ጊዜም ገንደ ተስፋ በተባሉ ቦታዎች ግጭቶች ይፈጠራሉ። ባለፈው ሳምንት እነዚህ ግጭቶች ከድንጋይ ውርወራ አልፈው 2 የቤተሰብ አስተዳዳሪ ወንዶችን በ3 ቀናት ልዩነት እንዲገደሉ ምክንያት ሆኗል። የከተማው ፖሊስ አንደኛው ሟች ጭንቅላቱ አካባቢ በስለት ተወቅቶ የተገደለ መሆኑን ሲገልጽ የሁለተኛው ሟች ሪፖርት ተጣርቶ አልደረሰም ብሏል። ነዋሪዎቹ ደግሞ ሁለተኛው በጥይት ተመቶ ነው የተገደለ ይላሉ። 2 ሟቾች የኦሮሞ ተወላጆች ሲሆኑ ይህንን ጥቃት ተከትሎ ደግሞ 4 የመኖሪያ ቤቶች ተቃጥለዋል። መኖሪያ ቤቶቹ የሶማሌ ተወላጅ ቤቶች ናቸው ተብሏል። ለእነዚህ ግጭቶች መባባስ ምክንያት ናቸው የተባሉ 60 ሰዎች መታሰራቸውን ፖሊስ አረጋግጧል። በተጨማሪም ትላንትናና ዛሬ ቢቆምም ቡድን የለዩ የድንጋይ ውርወራዎች በመኖራቸው መፈነካከትና መጎዳት እንደነበር፣ በዚህ ጉዳትም አንዳንዶቹ የሕክምና እርዳታ እንዳገኙ አንዳንዶቹ ደግሞ ወደ የቤታቸው እንደሄዱ ፖሊስ ገልጿል። በከተማው የተፈጠረ ያለውን ግጭት በተመለከተ መነሻ ምክንያቱ ምን እንደሆነ ለማጣራት በሁሉም ወገን ያሉ የተለያዩ ሰዎችን አነጋግሬያለሁ። ሁሉም የሚሉት ግጭቶቹ የሆነ ቦታ ላይ በቀላሉ ሊቀሰቀሱ ይችላሉ፣ የሚያባብሳቸውና ከግጭቶቹ ማትረፍ የሚፈልግ አካል አለ ነው። ማን ነው ይህ አካል ለሚለው አንዱ ባንዱ ላይ ከመጠቋቆም ውጪ ይህ ነው የሚል ትክክለኛ ምክንያት የሚሰጥ ወገን የለም። በድሬዳዋ ከተማ የሶማሌ ተወላጅ መሆናቸውን የሚናገሩትና በከተማው የአገር ሽማግሌ እንደሆኑ የሚገልጹት አቶ አደም አለሌ ግጭቱ መብረድ ያልቻለው የአገር ሽማግሌዎች ወጣቶቹን ከግጭት እንዲታቀቡ ባለማስታገሳቸው ነው ይላሉ።
ይህንን ጦርነት የፈጠረው የእኛ ዘመዶቻችን ወንድሞቻችን ኦሮሞ ናቸው። በስንት ሞከራ እነሱና የኛ የእነሱም ሽማግሌዎች እና የኛ ተነጋግር ነውና ይባካችሁ የእናንተ ልጆች ይዙ ጦርነት ይሄንን ለማንም አይበጃም። ትልቅ ከተማ ናት። የሁለተኛ የኢትዮጵያ ከተማ ናት። ይሄ ለእናንተም አይሆኑም። ረብሻውና ጦርነት ለእኛም አይሆኑም። ሰላም እንኖር ነው የምንለው እና ስንት ጊዜ ነው ስብሰባ ያደረግነው? የኦሮሞ ሽማግሌዎች የእነሱም ልጆች መያዝ አልቻሉም። ይሄ ነው ችግሩ እና ይሄንን እየቀጠለ ነው።
አቶ አደም ለግጭቶቹ ምክንያት የሚሆኑት ወጣቶቹ የድሬዳዋ ሳይሆኑ ከሌላ አካባቢ የሚመጡ ናቸው። ግጭቶቹ በሚፈጠርበት ጊዜ ደግሞ የከተማው ፖሊስ ለኦሮሞ ወጣቶች ያደላል ብለው ይከሳሉ። ይህ ነገር መቆም አለበት። ለዚህ መፍትሄው ሁሉም በግልጽ ተነጋግሮ የቀደመው ሰላም በሀገሪቱ ላይ እንዲሰፍን ማድረግ ነው ይላሉ።
ይሄ ለማንም አይበጃም፣ ለማንም ጥሩ አይደለም። እርስ በርስ ብንገዳደል ምንም መፍትሄ አያመጣም። እኛ የምንፈልገው ሰላም ነው።
አባገዳ አብዱ ማልክ ዮኒ የኦሮሞ አባገዳ ናቸው። ችግሩን ለመቅረፍ የተለያዩ ሰዎችን ማነጋገራቸውን ይናገራሉ። እርሳቸውም የሚቀሰቀሱት ግጭቶች በሶማሌና በኦሮሞ መካከል ሳይሆን ከሶማሌ ክልል በገንዘብ የተገዙ የቀድሞ አመራር ሰንሰለት ስር የነበሩ ወጣቶች እንደሆኑ ይጠቁማሉ።
የሶማሌና የኦሮሞ ሽማግሌዎች አንድ ላይ ሆነን ለአንድ ወር ያህል በህዝባችን መካከል አንዳችም ግጭት እንዳይቀሰቀስ ተነጋግረናል። ከክልል አምስት ገንዘብ ተቀብለው ህብረተሰቡ ውስጥ በመደበቅ ህዝቡን የሚያጋጩ ወገኖች መኖራቸው ነው እንጂ ሁለቱ ህዝቦች ወንድማማቾች ለዘመናትም አብረው የኖሩ ናቸው።
አባገዳ አብዱ ማሊክ የኦሮሞም ሆነ የሶማሌ ልጆች ወደ ጥፋት እንዳይሰማሩ ለመያዝ መነጋገራቸውን ይገልጻሉ። ግን ደግሞ ሆን ተብሎ እሳት የሚለኩስ አካል ካለ አስቸጋሪ መሆኑን ይናገራሉ። እርሳቸውም እንደ ሶማሌ ተወላጁ አዛውንት በከተማው የቀደመው ሰላም እንዲመለስ ይጠይቃሉ።
አመቦደጋ ነሙ ጆሌ ተይሰንጣባ ከሶማሌ ጆሌ ፊያቀበቱ ግኔ ወሊገሌ
ከአሁን በኋላ የኦሮሞም ሆነ የሶማሌ ቤተሰብ ልጆቹን ይከለክላል ብለን ተስማምተናል። ልጆቹን ከአንዳች ግጭት ውስጥ ከሚከቱ ሁኔታዎች ያግዳል ብለን ተስማምተናል። መንግስትም መከላከያ ኃይል ልኮ ሁለት ቀናት በሰላም ውለን አደርን። ለአንድ ወር ያህል ስቃይ ውስጥ ነበር የቆየ ነው። አሁን ለማስታረቅ ተዘጋጅተናል። መንግስትም ሰላም እንዲመጣ ነው የሚጥረው። የኦሮሞም የአማራም ሌሎች ህዝቦች ሁሉ ሰላም የሚፈልጉ ናቸው። በገንዘብ ተገዝቶ ህዝቡን እያመሰ ያለ ወገን ግን አለ። እንዲህ አይነቱም ይያዛል፣ ይጋለጣል ብለን ተስፋ እናደርጋለን።
ወይዘሮ ሰዓዳ ተናኘ የለጋሀሪ አካባቢ ነዋሪ ናቸው። መጀመሪያ የሚያሳስባቸው የከተማው ሰላም መሆን ነው።
እኔ በእኔ በኩል የድሬዳዋ ህዝብ እኔ ተወልጄ ያደኩኝ ድሬዳዋ ውስጥ ተወልጄ ያደኩኝ ነኝ። የስምንት ልጆች እናት ነኝ። በህይወቴ እዚህ ድሬዳዋ ውስጥ ኖር ማለት ነው እንደዚህ አይነት ነገር የመጀመሪያ ነው። ማ ኦሮሞ ማ አማራ ማ ሶማሌ እንደሆነ ሳንተዋወቅ በፍቅር ነው ያደግነው። ልዩነትንም የለንም። አሁን እዚህ በአጭር ጊዜ ውስጥ ልጅቺ ነገር የተከሰተችው ይህንንም ያው በሽማግሌው ይጥራል መንግስትም ያው ከጎናችን በመሆን እያቀዘቀዙልን ናቸው። ልጆቻችንን ራሱ ከትምህርት ቤት እያስቀረ ነው። ወጥተው ያልቃሉ ማለት ምንም ሰላማዊ ሰዎች እየረገፉ ነው። ምንም በማያውቁት ነገር ለልጆቹ ራት ሊገዛ የወጣ ምንም ውስጥ የሌለ ሰው ተተኩሶበት በተባራሪ ጥይት ሞቶብናል። እንደገናም እዚሁ ሙሽራ ሁለት ወር ታገባ እንደዛው እሱም ተመቷል። እና ይሄ ነገርን ስታዩ በቃ ለመኖርም ያለች ነገር አስጊ ነው። ልጆች ትምህርት ቤት ወጥተው በሰላም መግባታቸው አስጊ ስለሆነ በጣም ችግር ላይ ነው ያለ ነው። እኛ እንግዲህ ያው በጸሎት ነው ምንም ማድረግ ስለማንችል በጸሎት ያረቢ ሀገራችንን ሰላም አድርግልን እያለን ነው።
ያነጋገርኳቸው ሰዎች የከተማው ሰላም ማጣት ለጊዜው አሳሳቢ ጉዳይ ሆኖባቸው ቅድሚያ ሰጡት እንጂ በከተማው በሁሉም በኩል የሚነሱ የተለያዩ ጥያቄዎች አሉ ይላሉ። የአስተዳደር መዋቅሩ አደረጃጀት ፍትሐዊነት የጎደለው ነው በሚል ይተቻል። የወጣት ስራ አጥነት፣ የፍትህ መጓደል፣ የኢኮኖሚ ጥያቄ፣ የፖለቲካና ፍትሐዊ እኩልነት ተጠቃሚነት ችግር ይነሳል። የፖለቲካና መንግስታዊ መስሪያ ቤቶች ሹመት በእውቀትና በክህሎት ከመሆን ይልቅ በኮታና በፖለቲካ ሹመት በመሆኑ ችግሮቹ ከመፈታት ይልቅ ሌሎች ችግሮች እንዲፈጠሩ አድርጓል ይላሉ። ይህም እንደ ጥያቄዎቹ አይነት ይህ የኦሮሞ ጥያቄ ነው፣ ይሄኛው ደግሞ የሶማሌ ነው፣ ሌላው የአማራ ጥያቄ ነው እየተባለ ስያሜ እየተሰጠው ጥያቄዎቹ ይዳፈናሉ ይላሉ። በዚህ መካከልም መከፋፈል እንዲፈጠር ተደርጓል ሲሉ ይተቻሉ። በተጨማሪም በአመራሮቹ መካከል የሚፈጠር መገፋፋት ወደ ነዋሪውና ወጣቶቹ ይወርድና ግጭቱን ያባብሰዋል ይላሉ። የድሬዳዋ ከተማ አስተዳደር ከንቲባ አቶ ኢብራሂም ኡስማን በበኩላቸው በድሬዳዋ ከተማ በሐምሌና በነሐሴ ወር የተከሰቱትን ግጭቶች እንደመነሻ አድርገው ግጭቶቹ ከነዚህ የቀጠሉ ሊሆን ይችላሉ የሚል ሀሳብ እንዳላቸው ጠቁመዋል።
የተወሰኑ ወጣቶች በሚጀመር ጸብ ከሁለትም ከሶስትም ሊነሳ ይችላል። መልኩ ቀይሮ ግን የብሔር አይነት መልክ ይዞ ግጭቱ ሰፋ የሚልበትና አንዳንዴ ንብረት የሚወድምበት ህዝብም በስጋት የማይንቀሳቀስበት እንዲሁም አላስ ሲል የውስጥ መፈናቀሎች የነበሩበት ሁኔታ ነበረ። አሁን ሰሞኑን በዲፕሊ እየገመን ያለ ነው እያየን ያለ ነው። ዝም ብሎ አሁን የብሔር መልክ የያዘው እንጂ በጣም የተደራጀ ኃይል እንዳለ ነው የገመንገም ነው። የተደራጀ ወጣቶቹን በተለያየ መንገድ ጅምሪ ሰጥቶ የሚያጣላ አግባቡ የሚመራ ከንድም ጭምር እንዳለ ነው ሰሞኑን ከጸጥታ አካላቶች እያየን እየገመገመ ያለ ነው። ግን ይሄ በሂደት ላይ አለ ብለን እናስባለን። ተጨማሪ መረጃዎች መጥተው ቀጣይ የህግ በላይነት ይከበራል የሚል ነው ያለን። ስለዚህ ይሄ የተደራጀው ዋናነት አሁን ባለው ለውጥ አሁን ባለው ሪፎርም ለማደናቀፍም ሊሆን ይችላል፣ የራሱን ጥረስትንም ጭምር ጨምሮበት ለማስተጓጎል ሊሆን ይችላል። ግን እነዚህ አካላቶች በዚህ አግባብ ወጣቶችን እያጋጩ ነው ያሉት። እሱ ብቻ አይደለም፣ ለመድረስን ጭምር በተደራጀ መልኩ እየተንቀሳቀሱ ነው ያሉት። የሰው ቤቶችን በዚህ ግርግር ውስጥ ለመድረስ በርካታ ንብረት አሁን በአሁኑ ጊዜም ተዘርፈው የተመለሱ አሉ፣ በዚህ ቤትነት አሁን የተያዙ አሉ። ስለዚህ ከበስተጀርባ አሁን እያየን ያለ ነው የተደራጀ ኃይል አካል እንዳለና ወጣቶችን ለመጠቀም እንቅስቃሴ እያደረጉ እንደሆኑ ነው እያየን ያለ ነው።
አቶ ኢብራሂም ከበስተጀርባቸው አሉ ያሏቸውን አልገለጿቸውም። የድሬዳዋ ከተማ ፖሊስ የህዝብ ግንኙነት ዲቪዥን ኃላፊ ዋና ሳጅን ባንታለም ፖሊስ ግጭቶቹን ለማብረድ ከፍተኛ ስራ እየሰራ መሆኑን ይናገራሉ። ነገር ግን ሁሉም በየራሱ ወገን የተለያዩ ቅሬታዎችን እንደሚያቀርብ ይገልጻሉ።
እኛ እንግዲህ እንደ ፖሊስ የፖሊስ በህግና ህገ መንግስት መሰረት የተሰጡት ኃላፊነትና ተግባራቶች አሉ። ስለዚህ የማስፈጸም ኃላፊነት ጋር ተያይዞ የህግ ጥሰት የሚፈጽም የፖሊስ አባልም አመራርም ካለ በሚመለከተው ማጣራትና መፈተሽ እርምጃ መውሰድ በሚችለው አካል በኩል ቀርቦ ሰዎችን አይደንቲፋይ አድርጎ ለይቶ መስጃዎችን አቅርቦ ሰዎችን ተጠያቂ ማድረግ የሚቻልበት ስርዓት እንዳለ ሊታወቅ ይገባል። ክፍት ነው። ማንም ሰው ሲያስፈጽም ብሔርተኛ ሆኖ ገለልተኛ ሳይሆን ቀርቶ በእምነቱ በብሔሩ ወይም በአንዳች ሌላች ምክንያት የኔ ብሎ አንደኛውን ጠቃሚ አንደኛውን ጎጂ በሚያደርግ መንገድ ህግን የማስፈጸም ተግባር ላይ የተሳተፈ አባልም አመራርም ካለ ይህ ሽፋን የሚሰጥ የፖሊስ አሰራር ስለሌለ ቀርቦ በማስረጃ በሚመለከቱ አካል በኩል እርምጃ የሚወስድ ማድረግ ተግባር ማድረግ ይቻላል። ህብረተሰቡ ይህንን አውቆ መብቱን ድረስ መጠየቅ ማሳየት ይችላል የሚል ምላሽ ነው ያለኝ ለፖሊስ ማለት ነው።
በአሁኑ ሰዓት ግጭቶቹን ለማብረድ ብቻ እየተሰራ መሆኑን ገልጸው ዘላቂ መፍትሄ ግን ያስፈልጋል ይላሉ።
የአስፈጻሚ ተቋማት የተውጣጣ እዛ ላይ እንዳቅጣጫ የተቀመጠው በተለይ ግጭቱ ደጋግሞ በሚነሳባቸው እና ለግጭት ስጋት የተለዩ መኖሪያ መንደሮችና አካባቢዎች ላይ ተገቢውን የፖሊስና የጸጥታ ጥበቃና ጸጥታን የማስፈን ስራ እንዲሰራ ተወስኖ በዛ ልክ ስራዎች እየተተገበሩ ነው ያለው። በዋነኝነት ግን በቃ እንደተቀመጠ ነው፣ ዘላቂ መፍትሄ መስጠት ያስፈልጋል። እሳት ማጥፋት እስከነን ድረስ ነው የሚቀጥለው የሚለው የፖሊስ ምራስ ምታት ነው። ስለዚህ ውሳኔ የሚያስፈልጋቸው ጉዳዮች ካሉ፣ ፖለቲካዊ እይታ የሚያስፈልጋቸው ጉዳዮች ካሉ ይህን የማየትና የመወሰን ኃላፊነት ያለበት አካል ይህን መወሰን መቻል አለበት። ዘላቂ ሰላምን ለማስፈን ግጭቶችን ማስቆም ብቻ ዘላቂ ሰላምን አያመጣም። በሳይንስም በሳይንስ ፍልስፍናንም ብናይ አስተምህሮቶችም ብናይ የግጭት መነሻ ምክንያቶች ተመርምረው መፍትሄ መሰጠት መቻል አለባቸው። ስለዚህ ግጭቶች ሲከሰቱ የማስቆም የማረጋጋት ስራ ይሰራል። ትንሽ ቆይቶ ደግሞ የማገርሸት ባህሪ ያመጣል። ይሄ ማለት በዘለቄታዊነት ከታች የችግሩ ምንነትና መንስኤ የተለይተው መፍትሄ መስጠት ላይ ያልተሰሩ ስራዎች እንዳሉ የሚያሳየውና እንደ ጸጥታና ሕግ ማስከበር አካል በዚህ ረገድ ወርዶ መፈተሽ ያለበትን ስራ ፖሊስ ይሰራል። ሌላውም አካል ግን በተለያዩ አጋጣሚዎች በተለያዩ መድረኮች እንደሚነሱት ያሉ ፖለቲካዊ አስተዳደር ውሳኔዎች ሊሆኑ ይችላሉ። አስፈጻሚ የፖለቲካ አመራር የመንግስት ተጠሪዎች ሊሆኑ ይችላሉ። እኛንም ጨምሮ የፍትህ አስፈጻሚ አካል ሊሆን ይችላል። በአግባቡ ስራውን እየሰራ ነው ወይ? እዛ አካባቢ ያልተሰጠ ውሳኔም ካለ ለምን መስጠት አልተቻለም? በችግር ውስጥም የሚዋዥቅ አስፈጻሚና የህግ እንደዚህ አስፈጻሚ ካለ ለይቶ እርምጃ መውሰድ ላይ መሰራት እንዳለበት ምንም የተቋሚ መምነት ነው።
ሁሉም ያነጋገርኳቸው ነዋሪዎች በበኩላቸው የሚያነሱት ጥያቄ ከተማዋ በብሔርና በሃይማኖት መከፋፈል ሳይኖርባት ሁሉም በስብጥር የሚኖርባት ታሪክ ያላት መሆኑን አስታውሰው ፍላጎታቸው እርሱን ጠብቆ መኖር እንደሆነ ተናግረዋል። ድሬዳዋ ከተማ የሰሞኑ ግጭት በጥቂት አካባቢዎች ብቻ ይሁን እንጂ በነዋሪዎቹ የሚነሱት ጉዳዮች ብዙ ናቸው። ከከንቲባው አቶ ኢብራሂም ኡስማን ጋርም በእነዚህ ጥያቄዎች ዙሪያ ሰፋ ያለ ቃለ ምልልስ አድርጌያለሁ። በሌላ ዘገባ ሰሞኑን ይዤ እመለሳለሁ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
የዛሬው ፕሮግራማችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበረው ነበር። ስናስተናግዳችሁ ያመሸነው ደግሞ እኔ መስታወት አራጋውና ጽዮን ግርማ ነበርን። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት።
Kun Radio Sagale Amerikati.